ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 23 2011 ዓመተ ምህረት ፕሮግራማችን ጀመረ።
ማንነታቸው ያልታወቀ ታጣቂዎች በቅማንትና በትግራይ ተወላጆች ላይ ጥቃት አካሄዱ ተባለ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ታሪካዊው የአባ ጅፋር ቤተ መንግስት ሊታደስ መሆኑ ተገልጿል።
Much like the rock hewn churches of Giralta and Lalibela, the walled city of Harar, the fortified settlements and terraces of Komso, and the castles of Gondar.
እንደ ገራልታና እንደ ላሊበላ የዓለት ፍልፍል አብያተ ክርስቲያን፣ እንደ ግንብ ከተማይቱ ሐረር፣ እንደ ኮንሶ የካባ አጥር መኖሪያዎችና እርከኖች፣ እንደ ጎንደርም አብያተ መንግሥት ሕንፃዎች ሁሉ የአባ ጅፋር ቤተ መንግሥትም የኢትዮጵያን የማይታመን የባህል ስብጥር ያሳየናል። እናም እንዲህ ዐይነቱ ኅብረ ስብጥር የጋራችን የኩራት ምንጭ በመሆኑ ከፍ አድርገን በሐሴት ልናከብረው የሚገባ እንደሆነ ያስታውሰናል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር በስፍራው ተገኝተው ያደረጉት ንግግር ነው። መጽሔት ዘገባ ያክልበታል።
ኤርትራውያንን ጨምሮ እስራኤል ውስጥ ከ40,000 በላይ አፍሪካውያን ስደተኞች መኖራቸው ታወቀ። በዚህም ላይ ዘገባ ይኖረናል።
ዛሬ አርብ ሁለተኛው አጋማሽ መደበኛው አፍሪካ በጋዜጦች ይቀርብና በሰዓት አስገዳጅነት ከትናንት ወደ ዛሬ የፈሰሰው ባህልና ማህበረሰብ ይሰማል።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታየና
እኔም አዲሱ አበበ ብቻሽን እንዳትልዬ ነው።
እውነት
ነው። አራት ሰዓት ስናስተናብር እናመሻለን።
ዛሬ ፕሮግራማችንን የሚመራው ንጉሱ ታምሬ ይሆናል።
የቴክኒክ መሐንዲሱ ደግሞ ቮይቴክ ነው። አሁን ወደ ዜናው እናልፋለን።
በቋራ ወረዳ ደላጊ ከተማ በቅርቡ ብዛት ያላቸውና ማንነታቸው ያልታወቀ ታጣቂዎች ወረራ አካሂደው በትግራይና በቅማንት ተወላጆች ላይ ያነጣጠረ ጥቃት ማድረሳቸው ተዘግቧል። በምሽቱ አብይ ርዕስ ዘገባ ይኖረናል። ታሪካዊው የአባ ጅፋር ቤተ መንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ ቆይቷል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልል መንግስትና ከባህልና ቱሪዝም ሚኒስቴር ጋር ተባብረው እድሳቱን ለማካሄድ በተስማሙበት መሰረት ፕሮጀክቱ ዛሬ በይፋ ተጀምሯል። በጅማው ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነርም ተገኝተዋል። ዘገባ ይኖረናል።
እስራኤል ጥገኝነት ፈላጊ አፍሪካውያንን አስገድዶ ከሀገሯ የማስወጣት ፖሊሲዋን ቀይራለች። ይሁን እንጂ ከ40,000 በላይ ስደተኞች ጥገኝነት ጠይቀው እንዳልተፈቀደላቸው ታውቋል። በመጽሔት ዘገባ ይኖረናል።
ቱርክ ኢስታንቡል ሳውዲ አረቢያ ቆንስላ ውስጥ የተገደለውን ጋዜጠኛ ጀማል ካሽቾጂን አስከሬኑን በቀላሉ ለማስወገድ እንዲመች ብለው ቆራርጠው ወደ ፈሳሽነት ቀይረውት ነበር ሲሉ አንድ የቱርክ ፕሬዝደንት አማካሪና የሟቹ ጋዜጠኛ ጓደኛ መናገራቸውን የቱርኩ ሀሬት ጋዜጣ ዘገበ። በደረሰን መረጃ መሰረት አስከሬኑን ከማስወገዳቸው አስቀድመው ቆራርጠው ወደ ፈሳሽነት ቀይረውታል ሲሉ ያሲን አክታይ ለጋዜጣው እንደተናገሩ ነው የተገለጸው። የሳውዲ መንግስት ጋዜጠኛው በኢስታንቡሉ ቆንስላ ውስጥ መገደሉን ሲያስተባብል ቆይቶ በኋላ ደግሞ ታቅዶ ሳይሆን በአፈንጋጭ ወይም በጋጠወጦች እጅ በድንገት ሕይወቱ ጠፍቷል የሚል ማብራሪያ እንዳስከተለ ይታወሳል። ባለፈው ሳምንት ደግሞ የሳውዲ አቃቤ ሕግ ሳዑድ አልሞጄብ ግድያው ሆን ተብሎ በእቅድ የተፈጸመ እንደሆነ ተናግረዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሕጋዊ ሰነድ ስለሌላቸው የውጭ አገር ፍልሰተኞች ፍርሃት የሚያቀጣጥል መግለጫ መስጠታቸውን እንደገና ተያይዘውታል። በደቡብ ድንበር በኩል ለመግባት እየተጓዙ ያሉትን ጥገኝነት ጠያቂዎች ቁጥር በከፍተኛ ደረጃ የሚገድብ አስፈጻሚ ትዕዛዝ በሚቀጥለው ሳምንት ውስጥ እንደሚያስተላልፉም ዝተዋል። ፕሬዚዳንቱ ትናንት ሐሙስ በሚዙሪያ ክፍለ ሀገር ኮሎምቢያ ከተማ በአንድ የፖለቲካ ስብሰባ ላይ ባደረጉት ንግግር ዩናይትድ ስቴትስ ውስጥ ለተወለደ ማንኛውም ሰው የአገሪቱን ዜግነት የሚያረጋግጠውን የሕገ መንግሥቱን 14ኛ ማሻሻያ እቀይረዋለሁ በማለት በተደጋጋሚ ተናግረዋል። ነፍሰ ጡር የውጭ ሀገር ሴቶች ልጆቻቸው አሜሪካዊ ዜግነት እንዲያገኙ የሚመጡበት የወሊድ ቱሪስትነት ያሉትን እንደሚቃወሙ ፕሬዝዳንቱ ተናግረዋል። የህገ መንግስቱን 14ኛ ማሻሻያ በአስፈጻሚ ትዕዛዝ መቀየር እንደሚችሉ ገልጠዋል። ይሁን እንጂ የህግ ተንታኞች ህገ መንግስቱን በቀላሉ በማስፈጸሚያ ትዕዛዝ መቀየር እንደማይቻል አጥብቀው ይሞግታሉ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፓኪስታን ውስጥ የነብዩ መሐመድን ስም አራክሳለች ተብላ የተከሰሰችው ክርስቲያን ሴት በዚህ ሳምንት በሀገሪቱ ጠቅላይ ፍርድ ቤት በነጻ መሰናበቷን ተከትሎ አክራሪ በሆኑ እስላማዊ ቡድኖች የተጀመሩት የተቃውሞ ሰልፎች ዛሬም ለሶስተኛ ቀን ቀጥለዋል። ኤሽያ ቢቢ ከወንጀሉ ነጻ ነች የሚለው የፍርድ ቤቱ ውሳኔ ከትናንት በስቲያ ረቡዕ እንደተሰማ በሀገሪቱ ዙሪያ የተቃውሞ ሰልፍ ተቀስቅሷል። ታህሪክ አላባይክ ያረሱል አላህ የተባለ ቡድን ሌሊቱን በሀገሪቱ ዙሪያ ባሉ ከተሞች መንገዶችን ዘግቶ ከፖሊሶች ጋር ተጋጭቷል። በአንደኛው ግጭት ከተቃዋሚዎች አንዱ ጥይት ሲተኩስ በተንቀሳቃሽ ስልክ ላይ የተቀረጸ ቪዲዮ ያሳያል። ግጭቱን የቀሰቀሰው አወዛጋቢ በሆነው የሀገሪቱ የሃይማኖት ማጉደፍ ሕግ እንደ አውሮፓውያን አቆጣጠር ከ2010 ዓ.ም ጀምራ የሞት ፍርድ ተበይኖባት ታስራ የቆየችው ኤሽያ ቢቢ የተባለችው ሴት ያቀረበችውን የይግባኝ አቤቱታ ጠቅላይ ፍርድ ቤቱ መቀበሉን ተከትሎ ነው። ቢቢ የሚጠጡት ውሃ ብሰጣቸው ክርስቲያን በመሆኔ አንጠጣም ካሉኝ ሴቶች ጋር በተፈጠረ ጭቅጭቅ በሐሰት ተወንጅዬ ነው ስትል ነው ይግባኝ ያለችው። ዛሬ አርብ ሌሎችም ሃይማኖታዊ ቡድኖች በሰላማዊ መንገድ ለተቃውሞ ወጥተዋል። የፓኪስታን መንግስት ከዚህ ጉዳይ ጋር የተያያዙ የቴሌቪዥን ዘገባዎች እንዳይተላለፉ ማገዱና በበርካታ ከተሞች የተንቀሳቃሽ ስልክ አገልግሎት እንዲቋረጥ ማድረጉን የተዘገበው በሀገሪቱ ዙሪያ ትምህርት ቤቶች መዘጋታቸውና ሰራተኞች ከስራ ቀርተው ቤት ውለዋል ተብሏል። ቀደም ሲል ታህሪክ የተባለው ቡድን መሪዎች ከወንጀሉ ነጻ መሆኗ የተፈረደላት ሴትና ፍርዱን የሰጡት የጠቅላይ ፍርድ ቤቱ ዳኞች እንዲገደሉ፣ በህዝብ የተመረጠው የሀገሪቱ መንግስት ከስልጣኑ እንዲገለበጥ፣ እንዲሁም በጦር ሰራዊት ውስጥ አመጽ እንዲነሳ ጥሪ አድርጎ ነበር። ያን ተከትሎ ትናንት ጠቅላይ ሚኒስትሩ ኢምራን ሃን በብሔራዊ ቴሌቪዥን ጠንካራ መግለጫ አስተላልፈዋል። ትናንት ማታ ግን መንግስቱ አቋሙን ለስለስ በማድረግ ተቃውሞውን በሰላማዊ መንገድ ለመፍታት እየተደራደርን ነው ሲል አስታውቋል።
አዲሱ የፓኪስታን ጠቅላይ ሚኒስትር ኢምራን ሃን በቻይና የአራት ቀናት ጉብኝት ጀምረዋል። ጠቅላይ ሚኒስትሩ ባለፈው ነሐሴ አጋማሽ ላይ ስልጣን ከያዙ ወዲህ ቻይናን ሲጎበኙ የመጀመሪያ ጊዜያቸው ነው። የገንዘብ ቀውስ ላይ ያለው የፓኪስታን መንግስት ከውጭ አገሮች እርዳታ ለማግኘት እየሞከረ ሲሆን፣ ዓለም አቀፍ የገንዘብ ድርጅትም ዕዳ መክፈያ እንዲሰጣት እየተደራደረ ነው። የፓኪስታኑ መሪ ዛሬ ከቻይናው ፕሬዚዳንት ሺጂንፒንግ ጋር የተወያዩ ሲሆን አገራቸው ከባድ የኢኮኖሚ ችግር ላይ ያለች መሆኑን ተናግረዋቸዋል። እሳቸውም ይህኑ የቻይና መሪ በፓኪስታን የሚደረግ እርዳታ ይኖር እንደሆነ በጋዜጠኞች ፊት የተናገሩት ነገር የለም። ይሁን እንጂ የቻይና ፕሬዚዳንት ለሀገራቸውና ለፓኪስታን ግንኙነት ያላቸውን ቁርጠኝነት ገልጠው ትስስራቸውን ዘላቂ ስትራቴጂያዊ አጋርነት ሲሉ ጠርተውታል። ፓኪስታን ከአሁን ቀደምም የዕዳ ስረዛ ጉዳይ ገጥሟት የሚያውቅ ቢሆንም የአሁኑ ዓለም አቀፉ የገንዘብ ድርጅት እንዲሰርዝላት የጠየቀችው የ8 ቢሊዮን ዶላር ዕዳ ከፊተኞቹ ይልቅ የተወሳሰበ ነው። ሀገሪቱ ከቻይና ግዙፍ የመሠረተ ልማትና ንግድ መርሃ ግብር በተያያዘ ያሉባትን ዕዳዎች መክፈል የመቻሉ ጉዳይም ጥያቄ አስነስቷል። ከዚህ ውስጥ አንደኛው በ60 ቢሊዮን ወጪ የተወጠነው የቻይናና ፓኪስታን የኢኮኖሚ ጎዳና የተባለው ፕሮጄ መሆኑ ተገልጧል። በሌላ በኩል ዋሽንግተን በእርሷ የሚደገፈው አይኤምኤፍ ለፓኪስታን የቻይናን ብድር የምትከፍልበት ገንዘብ መስጠት እንደሌለበት አጥብቃ አሳስባለች።
በመጨረሻም የመን በከፍተኛ ፍጥነት ቁልቁል እየሄደች ነው ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዓለም አቀፉ ማህበረሰብ ብጥብጡን አስቁሞ የተደቀነውን መቅሰፍት እንዲከላከል ተማጽኖ አቅርበዋል። የጦርነቱ መቀጠል በየመን ሕዝብ ላይ የሚያስከትለው መዘዝ እጅግ የከፋ ነው ያሉት ዋና ጸሐፊው ውጊያው እንዲቆም አጥብቀው ነው ያሳሰቡት። በሰብአዊ ገጽታው ዘርፍ ደግሞ 14 ሚሊዮን የመናውያን የከበደ ረሃብ እንደተደቀነባቸው ጉተረሽ አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
በዜና የጀመረው ፕሮግራማችን በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሚ መልካም ምሽት እንላለን። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ ይዘገባል።
በቋራ ወረዳ ደላጊ ከተማ በቅርቡ ብዛት ያላቸውና ማንነታቸው ያልታወቀ ታጣቂዎች ወረራ አካሂደው በትግራይና በቅማንት ተወላጆች ላይ ያነጣጠረ ጥቃት አድርሰዋል መባሉን መነሻ በማድረግ አስቴር ምስጋናው የሚከተለውን ዘገባ አስተላልፋለች።
ሰሞኑን በምዕራብ ጎንደር ዞን ቋራ ወረዳ ገለጎ ከተማ ውስጥ ማንነታቸው በውል ያልታወቁ ቡድኖች ጥቅምት 21 ቀን ከምሽቱ 4 ሰዓት አካባቢ በከተማዋ ግጭት ፈጥረው ነበር የሚል ጥቆማ ከአካባቢው ነዋሪዎች ደረሰኝ። እኔም የመረጃውን እውነትነት ለማጣራት ወደ ቋራ ወረዳ ገለጎ ከተማ ስልክ ደውዬ በንግድ ስራ የሚተዳደሩትን አቶ አግማስ አብርሃን አገኘኋቸው።
ተራላቾች አሉና እዚህ አካባቢ እነሱ እንግለም በሚል በህዝብ ጥያቄ ተጠየቀ ጥያቄ ነበረ። ከዛ ጋር ተይዞ የተወሰነ ነገር ነበር።
ማን ነው ጥያቄው በህዝብ ስትለው እስኪ አብራራልኝ።
የአማራ ብሔር ይከበር የእነሱ ተላላኪ ይቁለም በሚል ጥያቄ ነበረ።
የህወሓት ተላላኪዎች እነማን ናቸው?
ቅማንቶች ናቸው።
በኮንፌ
የሚንቀሳቀሱ ቅማንቶች ነበሩ እና በመንግስት ስራ እዛ በዛ ውስጥ ነው የሚንቀሳቀሱ እና እነሱ ይቃልን ጥያቄ ነው የተጠየቀው። በዛ መካከል ወጣቶቹ ተነሳስተው ግርግር ፈጥረ ነበር። ያንንም ወደ እንዲዘን ተደርጓል።
ወጣቶቹ የህወሓት ተላላኪ ናቸው ብለው ቅማንቶቹን የፈረጁበት ምን ተጨባጭ ነገር አለ?
አማራ አያ ነው አማራ ነው ምንም አመጣ የሚል ግጭቱን ሲነሳ በዚህ ስም የሚፈልጉ ኃይሎች ነበሩና እነሱ ጋራ ወጣትና እነሱ ለመጋጨት ሞክሮ ነበር። እኛ ደግሞ የተጠየቀው በአማራው በኩል እንደነዚህ አይነቱ ሰዎች ይሄዱልን ምን ጥያቄ ነው ተነስቶ ነበር። አዛ ጋር ተያይዞ ትንሽ ግጭት ሊነሳ ነበረ። ዞሮ ዞሮ ግጭት አሁን ነበር።
ከዚህ በፊት የሆነ ማስታወቂያ ነገር የተለጠፈ ነገር ነበረ መሰል።
ትክክል ነው። ይሄ የተለጠፈው እነዚህ ሰዎች ሊያዳጭ የተቀመጡ ሰዎች ይውትለን ሚል የመንግስት ሰራተኛ የሆኑ በኮንፊዩዥነት በቅማንትነት ብሔርተኝነት ያላቸው በኮንፊ የሚንቀሳቀሱ መንግስት ሰራተኛ ብቻ የሆኑ ይውትለን የሚል የተለጠፈ ነበረ። ይህ ነው። ሌላ ነገር የለውም። ነዋሪውንም የከተማ ነዋሪውንም ሌላውንም ሰዎችን አይነካም።
ግን ለምን መንግስት ሰራተኛው ላይ ያነጣጠረ?
ሞባይል መግጫና ከዘራ የሚባሉ ቀበሌዎች ላይ ለስድስት አመት ለሰባት አመት ግብር ገብረው አያውቁም። ይህ ጥያቄ አንስተናል። እነዚህ ደግሞ በድሮ በነበረው የህወሓት እንትን ላይ ግብር ማይከፍሉ የነበሩ ስለሆነ ግብር ይከፍሉልን፣ ግብር ካልከፈሉ ደግሞ እኛ በምንከፍለው ግብር የእነሱ ልጅ ሊማሩ አይችሉም። እንዳይከፍሉ እያደረጉ ያሉትም የመንግስት ሰራተኛ በቦታው ላይ የተቀመጡ የመንግስት ሰራተኞች ናቸው በሚል ይህንን እያደረጉ ያሉ ገቢዎች ላይ የተቀመጡ ንግድ ላይ ያሉ የተለያ ላይ ያሉ የቅማንት ብሔረሰብ ስለነበሩ ንግድን ተከታትሎ ይዞ እንደ ንግድ ፍቃድ መስጠትና ግብር እንዲከፍሉ የማድረግ ስራ የማይሰራበት በዚህ ምክንያት ነው በሚል ነው አማራ ሆነ ብቻ ላይ እየተደረገ የነበረ እና በዚህ ጋር ተነሳስቶ ነው ወረቀት እንዲለቀፍ የነበረ ትክክል ነው። እዚህ ጋር ተነስቶ የዞናችንም ችግሩን አውቆት ሂዶ ግብር እንዲከፍሉ ለማድረግ ሲሄዱ ግብር አስከፋዩ ሲሄዱ የታጠቀ ኃይል አላስገባቸው ያለ እነሱ የታጠቁ ናቸው። ግን እስካሁን ድረስ የሆነ ነገር የለ። እስካሁንም ግብር አይከፍሉም። እኛንና በእኛን አገውና ብሔር አገው ብሔር ጉንጅ ብሔር ቅባት ብሔር እያሉ ከማጣላት ሌላ የሚሰሩ ስራ የለም።
ግን በመንግስት ስራ ውስጡ ነው ከአገው እና ከተለያዩ ብሔሮች ጋራ እያጋጩ ስለሆነ እነዛ እንዲወጡ ማህበረሰቡ ጠይቋል
እንጂ ትግራይ ተወላጆች ላይ ምንም የደረሰ ነገር የለም።
ምንም የደረሰ ነገር የለም።
አንድ የትግራይ ተወላጅ ለአሜሪካ ድምጽ እንዳስረዱት ግን ጥቃቱ በእነርሱም ላይ ያነጣጠረ እንደነበር ይናገራል።
እና ለምን እየተዘጋጀናል አለና ሰውየው ባንደበት ታካይ ሀታለቀ ይልታው ማለት ነው። ገበና በርሰና
ምንም ሳናስበውና ሳንዘጋጅ በድንገት ከየቀበሌው በቡድን በቡድን በመሆን ተሰባስበው የተጋሩና የቅማንት ንብረቶችን ግማሹን ዘርፈው ግማሹን ውጭ አውጥተው አቃጠሉት። እምንኖረው ሱቅ ውስጥ ስለሆነ አሁን ምንም የለንም፣ ወድሟል። ጭንቀት ላይ ነን። 4:30 ላይ ጀምሮ ከንጋቱ 10 ላይ ነው ጥቃቱ ያቆመው።
የቅማንት ማህበረሰብ ተወላጅ የሆነውና ግጭቱ ከተፈጠረ በኋላ ጭልጋ ከተማ እየኖረ እንደሆነ የገለጸልኝ ኃይለ ማርያም አባተ በማንነት ላይ ያተኮረ ጥቃት ነው የተፈጸመብን፣ ጉዳት አድራሹ ግን ይሄ ነው ብሎ ለመናገር አስቸጋሪ ነው ይላል።
እኔ ከቅማንት ብሔረሰብ ነኝ እና ስለዚህ ያው ግጭቱ ብሔር ተኮር ተደርጎ ነው ግጭቱ መንስኤ። የችግር ከመከሰቱ በፊት 1-3 ያክል የሆነ ማስታወቂያ ወጥቶ ነበረ፣ ውጡ የሚል ያው የአጠቃላይ ቅማንት ብሔር እና የትግሬ ብሔር ነክ ያላችሁ ሰዎች ለቀጥታ 3 መውጣት ካልቻላችሁ እርምጃ መስዳለ የሚል ነገር ነበረ። በጣም ብዙ ንብረቶች ወድመዋል። ወደ 5-6 ሰዎች አካባቢ ላይ ጉዳት ተደርሷል። ጉዳት ሲባል ሰብደባ ጉዳት ማለት ነው። አንድ ሰው ሞቷል።
ይህን ጉዳት ያደረሰው ግማን ነው? የብሔር ነው ብለኸኛል ቀደም ብለህ።
አዎ የብሔር ነው። እስከዚህን ቀን ድረስ መውጣት መቻል አለባችሁ ነው መልእክቱ። እንግዲህ ያው የብሔር ነው ብለን መውጣት የቻልነው እኛ።
ማን ነው ጸሐፊው?
ጸሐፊው እንግዲህ በውል ያልታወቀ ምናልባት በውስጥ ማን እንደሚሰጥ አናውቅም። የለጠፈውን አካልም በውል ለይተን ማወቅ አልቻለም፣ ሌሊት የተለጠፈው ወረቀት። ስለዚህ ማን እገሌ ነው ብለን እንትን ማለት አንችልም። በማተብ ያረፈ ወረቀት እስካልሆነ ማለት እስካልሆነ ድረስ ማተብ ላይ ያረፈ ጽሁፍ እስካልሆነ ድረስ የእገሌ ነው የጻፈው ብለን መፈረጅ የምንችልበት ሁኔታ የለም።
ቀደም ብዬ ቃለ መጠየቅ ያደረግኩላቸው ሰዎች የቅማንት ማህበረሰብ አባላት የሆኑ የመንግስት ሰራተኞች ላይ ብቻ ነው ይላሉ። እና ይሄ ደግሞ ከማንነት ጥያቄው ጋር የሚያገናኘው ነገር ያለ አይመስለኝም።
የማንነት ጥያቄ ብቻ ሊሆን አይችልም ተብሎ ማለት የመንግስት ሰራተኛ ብቻ ነው ሊወጣ የተአሰበው። ስለዚህ ሌሎች አርሶ አደሮች፣ የቅማንት ብሔሮች አልተነኩም። ይሄ ከሆነ ደግሞ የማንነት ጥያቄ አይመስልም። ከሆነ ምናልባት 4 ልጆች ተጎድተውብናል ማለት አራት ባለሀብቶች ማለት ነው። መንግስት ሰራተኛ ያልሆኑ አራት ባለሀብቶች በተጨባጭ አንድ እንዳልክ የሚባል ዘውዲቱ ምትባል ዘውጭ ጋሻው የሚባል እነዚህ ሰዎች ምንድን ነው የሚሰሩት የሚባል፣ አንደኛው ኬፕሲ ማከፋፈል የሚችል ነው። አንደኛው ዋሊያ ማከፋፈል የሚችል ልጅ ነው። ሌላው ጎሚና ማለት ጎሚሳ ሰራ ልጅ ነው። ከዛ ውጭ ባለው ደግሞ ምግብ ከፍታ ምትሰራ ልጅ ናቸው። እነዚህ ጉዳት ላይ የደረሰው ማለት ነው። ስለዚህ እነዚህ ሰዎች የመንግስት ሰራተኛ ናቸው ብለን መፈረጃችንም አሁን ባልችው አግባብ ማለት ነው።
ቀደም ብለህ ስትነግረኝ እንግዲህ የትግሬና የቅማንት ማህበረሰብ ለቃችሁ እንድትወጡ የሚል ነው ብለኸኛል። እና ትግሬዎቹም ተጎድተዋል?
አዎ ተጎድተዋል። አንድ ልጅ ሞቷል። የትግሬ የሚገርምሽ ማርቼ አንድ ልጅ ከትግሬ ልጅ ሞቷል።
የቋራ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ፈጠነ ጌጡ በበኩላቸው በህዝቡ ዘንድ የተነሳው ጥያቄ የመልካም አስተዳደር ችግር እንደሆነና የማንንም ብሔር የማይወክሉ ለዘረፋ የቆሙ ኃይሎች ናቸው ይላሉ።
አንዳንድ በሬ ወለድ ወሬዎች አሉ። እነዛ በሬ ወለድ ወሬዎችን መነሻ አድርገው ነው እንግዲህ ህብረተሰቡ ያ ጥያቄ አለው። ግን ይህን ጥያቄ መነሻ ማድረግ ሌላ ለዘረፋ የተቋቋመ ሀይል ነበረ። ያ ለዘረፋ የተቋቋመ ሀይል ነው ለሊት ላይ ናት ከምሸቱ 1-2 የጀመረበት አገባብ ያለ እና ህብረተሰቡ ከአቅሙ በላይ ነው የሆነው። ይህን አማራ ህዝብም ራሱን በጉ የተጎዳበት ጭምር ነው። አሁን አማራ ቅማንት ጎዳ፣ ትግሬን ጎዳው በዛ ደረጃ ላይ አላየው። እኔ አንዱ የቅማንት ወላጅ የኮሚኒኬሽን ጽህፈት ቤት አላት።
እሺ
እንግዲህ አመራሮቹ ሆኑ ሙያተኞች ችግር ያለባቸው ተገምግሞ ቅማንትን ብቻ ሳይሆን ጥቅል እንደ ወረዳ ችግር ያለበት አመራር ባለሙያ ተገምግሞ እርምጃ ሊወሰድ ይገባል በሚል ተግባብተናል። በዛ ተግባብተን ተስማምተን ችግር እንዳይፈጠር ከወጣን በኋላ ወደዛ ውስጥ የተገባበት ነው ያለ። ከዛ በፊት በ19 ማታ ላይ ያው ቅማንትና የትግሬ ተወላጅ ውስጥ በቅማንትና የትግሬ የመንግስት ሰራተኛና አመራሮች እንድንወጣ ማታ ላይ ማምሻ ላይ ተለጥፎ ነበር። ከተሞች ላይ አልፎ አልፎ ያን መነሻ ተደርጎ ማታ ላይ ተኩስ ነበር። ያው በነገታ ወደ የተወሰኑ ቀበሌዎችን መርጠን ትልልቅ ከተሞች ላይ ወደ 20 የሚሆኑ ግለሰቦች መጥተው እንዲወያዩበት አብረን ነው የተወያየንበት አጋጣሚ ነበር እና በዛ ቅድም በገለጽኩበት አግባብ ተግባብተን ነው ማታ የተለያየ ነው። ይህን ተግባብተን የተለያየ በኋላ ግን ማታ ከሚሸጡ ግምት ማታ 1 በኋላ 2 በኋላ ያ ችግር የተፈጠረበት እና ከአቅም በላይ ሆነ መከላከያ እንዲገባ ተደርጎ የተረጋጋበት ሁኔታ ነው።
በጉዳዩ ዙሪያ የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። እንዳገኘኋቸው እመለሳለሁ። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ታሪካዊው የአባጅፋር ቤተ መንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ መቆየቱ ይታወሳል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልላዊ መንግስትና ከባህልና ቱሪዝም ሚኒስቴር ጋር በመተባበር እድሳቱን ለማካሄድ በተስማሙበት መሰረት ፕሮጀክቱ በዛሬው ዕለት በይፋ ተጀምሯል። ጅማ ላይ በተካሄደው ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር መገኘታቸውን ጠቅሶ ባልደረባችን ሙክታር ጀማል ቀጣዩን ዘገባ ልኳል።
የዚህን ጥንታዊ ቤተ መንግስት እድሳትን በተመለከተ የዓለም ቅርሶች ፈንድ ባለሙያዎች ተሳትፈውበት ጉዳዩን እንደሚከውኑ ተነግሯል። ይህንን ለማካሄድ መንግስታዊ ያልሆነው በአሜሪካ ሀገር የሚገኘው ወርልድ ፈንድ የሚባል ድርጅት ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን እንደሚያከናውነው በዛሬው ዕለት የስምምነት ፊርማ ተካሂዷል። የአባ ጅፋር ቤተ መንግስት እድሳት ስምምነት ውሉን የተፈራረሙት የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታና ከወርልድ ፈንድ በኩል ደግሞ ሚስተር ስቴቨን ቤትል ናቸው። አቶ ዮናስ ይህንን እድሳት ለማከናወን በቂ አስፈላጊ የሆኑ ጥናቶች በሙሉ እየተከናወኑና ያለቁ መሆኑን ጠቅሰው እንደ ሀገር ቅርሶቻችንን አድሰን የአባቶቻችንን ስምና ታሪክ መጠበቅ ግዴታ ይኖርብናልም ብለዋል።
ፕሮጀክቱን ሁላችንም እንደምንፈልገው ያህል ይህንን በጣም የምንኮራበት ግብረ ህንፃ ፈረንጆች አይደለም የሰሩልን፣ የእኛው ወላጆች ናቸው የሰሩልን። ስለዚህ የእኛ ሚና ከማንም በላይ ትልቅ ሊሆን የሚገባው ክብራችንንም ጭምር ለማስቀጠል ነው። ይህ ህንፃ በጣም አምሮበት ግን ፈረንጅ ነው የሚሰራው ከተባለ ልጆቻችን የሚኮሩበት ሳይሆን የሚያፍሩበትን ታሪክ ነው የምናስቀምጥላቸው። ስለዚህ ይሄ ስራ ሲሰራ እኛ ጋር የሌለ ሙያ ከሆነ ከየትኛውም የዓለም ጥግ ባለሙያ እናመጣለን እንጂ እኛ እጃችንን አጣምረን ሌሎች ሲሰሩልን ለምረቃ አይደለም ተመልሰን የምንመጣው።
ቅርሶችን በማደስና ታሪኮችን በማቆየት ረገድ ትውልዱ ብዙ መስራት እንዳለበት መልእክት ያስተላለፉት የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ዶክተር ገረመው ሁሉቃ በበኩላቸው የኦሮሞ ህዝብ ሰፊ የሚዳሰስና የማይዳሰስ ቅርስ ባለቤት መሆኑን ጠቅሰው በተለይ የማይዳሰሱ ቅርሶችን በተመለከተ ትውልዱ ከአባቶች ማስቀረት ባለመቻሉ ታሪክ እየተረሳ መሆኑን አስጠንቅቀዋል። ሰፊ የሚዳሰሱ ቅርሶችን መልሶ አድሶ ለትውልድ ማቆየት ደግሞ ጠቀሜታው ሰፊ መሆኑን ዶክተር ገረመው አንስተዋል።
ብዬ ከሙኬሰት አልሆን አልወተራ የሮደር አምባ ካንኩኖን ሱፍ
በየትኛውም ሀገር ከትውልድ ትውልድ ሲሸጋገር ቅርስ የሚንከባከብበት ምክንያት ያ ቅርስ እንዲሁ ተቀምጦ እንዲጎበኝ ብቻ ሳይሆን ያለፈው ማህበረሰብ ስልጣኔ በምን ደረጃ እንደነበረ ለማሳየትና ያለፈው ትውልድ የኖረበትን ዕውቀት የአሁኑ ትውልድ በመማር የበኩሉን አስተዋጽኦ እንዲያበረክት ስለሚረዳ ነው። የአባ ጅፋር ቤተ መንግስት ክነ ህንፃን በተመለከተ ከፍተኛ አድናቆት ያነሱት በኢትዮጵያ የአሜሪካው አምባሳደር ማይክል ሬይነር ሁላችንም ታሪካችንን የማቆየትና የመንከባከብ ግዴታ አለብን ብለዋል። የአባ ጅፋር ቤተ መንግስትም ታሪካዊነቱ ዘመን የማይሽረውና እልፍ አላፍ መሆኑንም አምባሳደር ማይክል ሬይነር አንስተዋል።
Much like the rock-hewn churches of Giralta and Lalibela, the walled city of Harar, the fortified settlements and terraces of Komso, and the castles of Gondar, the Abba Jafar Palace...
እንደ ገራ አልታና እንደ ላሊበላ የዓለት ፍልፍል አብያተ ክርስቲያን፣ እንደ ግንብ ከተማይቱ ሐረር፣ እንደ ኮንሶ የካባ አጥር መኖሪያዎችና እርከኖች፣ እንደ ጎንደርም አብያተ መንግሥት ሕንፃዎች ሁሉ የአባ ጅፋር ቤተ መንግሥትም የኢትዮጵያን የማይታመን የባህል ስብጥር ያሳየናል። እናም እንዲህ ዐይነቱ ኅብረ ስብጥር የጋራችን የኩራት ምንጭ በመሆኑ ከፍ አድርገን በሐሴት ልናከብረው የሚገባ እንደሆነ ያስታውሰናል።
አባ ጅፋር የሀገራችን ስልጣኔ ማሳያ የነበሩ ሰው መሆናቸውን ያነሱት የኢፌዴሪ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ባህልን ከመንከባከብና ቅርስን ከመጠበቅ አንጻር ሀገራችን የሕግ ማዕቀፎችን ያላት መሆኑን አንስተዋል። ከዚያው አንጻር የሥራ ትግበራውን በተመለከተ በትኩረት መሰራት እንዳለበትም ዶክተር ሂሩት አሳስበዋል።
እነዚህ መተኪያ የሌላቸው ከትውልድ ትውልድ ተላልፈው የእኛ ትውልድ ላይ የደረሱ ከሌሎች የዓለም ክፍሎችም ያስተዋወቁን እና በመላው የሀገራችን ክፍሎች በተለያዩ ቦታዎች የሚገኙት ቅርሶቻችንን በሰው ሰራሽና በተፈጥሮ ምክንያት የተለያዩ አደጋዎች ተጋርጦባቸው ይገኛሉ። ይሁንና ሌሎች ችግሮች ለመፍታት መንግስት ለሀገራችን ቅርሶች ትልቅ ትኩረት በመስጠት ጥበቃና እንክብካቤ እንዲደረግላቸው የሕግ ማዕቀፍ አውጥቷል።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ።
ሙክታርን ለዘገባው እናመሰግናለን። የአፍሪካ መንግስታት በፍጥነት እያደገ ለሚገኘው የአህጉሪቱ ህፃናትና ወጣቶች ቁጥር የሚመጥን ኢኮኖሚያዊና ማህበራዊ እርምጃዎችን ካልወሰደ አፍሪካ ከፍተኛ ችግር እንደሚገጥማት አንድ ጥናት አመልክቷል። በዚህ ረገድ ዛሬ ኢትዮጵያ የምትገኝበት ደረጃ በጣም ዝቅተኛ መሆኑን ጥናቱ ይናገራል። መለስካቸው አማሃ ነው ዘገባውን የላከልን።
The African Report on Child Wellbeing 2018 Progress in the Child Friendliness of African Governments በሚል ርዕስ African Child Policy Forum በተሰኘ ድርጅት ዛሬ ይፋ የተደረገው ጥናት እንደሚያመለክተው ፈጣን የሆነው የአፍሪካ ህፃናት ቁጥር ተስማሚ ፖሊሲና እርምጃ ካልተወሰደ አደገኛ ውጤት ሊኖረው እንደሚችል በብርቱ ያስጠነቅቃል። ድርጅቱ ጥናቱን ዛሬ አመሻሹ ላይ በሂልተን ሆቴል ይፋ ሲያደርግ ያሰራጨው ጋዜጣዊ መግለጫ የአፍሪካ መንግስታት ቁጥራቸው በከፍተኛ ሁኔታ እያደገ ያለውን ህፃናትና ወጣቶችን ለማስተማር፣ ጤናቸውን ለመጠበቅና የተመጣጠነ ምግብ እንዲያገኙ ለማስቻል ዘላቂና መጠነ ሰፊ መዋለ ንዋይ መመደብ ካልቻሉ ከፍተኛ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግር ያጋጥማቸዋል ይላል። የአፍሪካ ቻይልድ ፖሊሲ ፎረም መስራችና ዋና ዳይሬክተር ዶክተር አሰፋ በቀለ የጥናቱ ዋና መልእክት ነው ያሉትንም ያቀረቡት በዚህ ድምጸት ነበረ።
In fact, one of the central messages that comes out of this report is that Africa is at the crossroads.
በእርግጥ የዚህ ዘገባ ዋና መልእክቶች ከሚባሉት መካከል አንዱ አፍሪካ በመስቀለኛ መንገድ መሆኗን የሚያሳየው ነው። በሚቀጥሉት 30 ዓመታት ግድም 1 ቢሊዮን ህፃናት ይኖሩናል። ልክ እንዳሳለፍናቸው 10 ዓመታት ወደፊትም የምንቀጥል ከሆነ 1 ቢሊዮን የተራቡ በሚገባ ያልተማሩ እናም በሳይንስና ቴክኖሎጂ በተራቀቀው ዓለም ውስጥ ሊወዳደሩ የማይችሉ ህፃናትና ወጣቶች ያዘች እጅግ አደገኛ አህጉር ትኖረናለች። ይህ ደግሞ ለአፍሪካ መጻኢ ዕድል አስፈሪ አንድምታ አለው። ይህ የጥናት ሪፖርት የተዘጋጀው ለህፃናት አመችነት መለኪያን ወይንም ቻይልድ ፍሬንድሊነስ ኢንዴክስ መሰረት በማድረግ እንደሆነ መግለጫው ያስገነዝባል። በዚህ መለኪያ መሰረት ከ52ቱ የአፍሪካ ሀገሮች ውስጥ ቀዳሚ የሆነችው ሞሪሺየስ ናት። ኢትዮጵያ ደግሞ በ43ኛ ደረጃ ተቀምጣለች። ይህ የጥናት ሪፖርት ይፋ የተደረገው በድርጅቱ የባላደራ ቦርድ ሊቀመንበር በሚስስ ግራሳ ማሼል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባ ስንዘልቅ ደግሞ እስራኤል ጥገኝነት ፈላጊ አፍሪካውያንን ያለ ፈቃዳቸው ከሀገር የማስወጣት ፖሊሲዋን ማቆሟ ተገልጿል። ዳሩ ግን ጥገኝነት ያልተፈቀደላቸው ከ40,000 በላይ አፍሪካውያን ስደተኞች እስራኤል ውስጥ እንደሚገኙ ታውቋል። ሊንዳ ግራድስታይን ከቴላቪቭ የዘገበችውን ሰሎሞን ክፍሌ ያቀርባል።
ኤርትራዊው ሚካኤል አፈወርቂ እስራኤል ከደረሰ በኋላ የመጀመሪያ ሳምንት ቆይታው ምን ይመስል እንደነበር ያስታውሳል። በኪሱ አንዲት ሳንቲም እንኳ አልነበረውም። ሌሊቱን ያሳልፍ የነበረውም መናፈሻ መስክ ወይም ፓርክ ውስጥ ነበር። አሁን ከስምንት ዓመታት በኋላ እነሆ ዕብራይስጥ ቋንቋ በደንብ አጥርቶ ይናገራል። እዚያው እስራኤል ውስጥ ሁለት ልጆች ካፈራ በኋላ እንኳ ግን እስራኤልን እንደ ቤቱ መቁጠር አልቻለም። ሚካኤል በዕብራይስጥ ቋንቋ ሁኔታውን እንዲህ ሲል ያስረዳል።
I'm not considered a resident, not considered anything. Like, I'm in the air. I live from hand to mouth.
እንደ አንድ በሀገሪቱ የሚኖር ሰው ተደርጌ አልተቆጠርኩም። እንደ ምንም ነገር ነው የታየሁት። ዝም ብዬ አየር ላይ ነው ያለሁት። የምኖረውም ከእጅ ወደ አፍ አይነት ነው። ነገ የሚሆነውን አላውቅም። እኔና ልጆቼ ሁኔታችን የታወቀ ባለመሆኑ ቦታ የለንም ነው ያለው ኤርትራዊው ስደተኛ ሚካኤል አፈወርቂ። ቴላቪቭ ከተማ በሚገኘው በአፍሪካ ሬፊጂ ዲቨሎፕመንት ሴንተር ከጥገኝነት ፈላጊዎች ጋር የሚሰሩ እስራኤላውያን ይህን መሰሉ አስተማማኝ ያልሆነ ኑሮ በማኅበረሰብ ውስጥ የሚፈጥረውን ጭንቀት ይረዳሉ። አንዳንድ ስደተኞች እንዲያውም በካሜራ ማንነታቸው እንዲታይ አይፈልጉም። ሱዳናዊቱ ስደተኛ ሶማያ እንዲህ ትላለች።
የወደፊት ዕጣ ፋንታችንን አናውቅም። እዚህ ነው የምንቆየው? ወደ መጣንበት እንመለሳለን? ሕይወት ወዴት ነው ቀጥላ የምትወስደን? ማውቅ እንሻለን።
እስካሁን ባለው ሁኔታ እስራኤል ውስጥ 40 ሺህ ጥገኝነት ፈላጊ ስደተኞች አገሪቱ ሰርተው መኖር የሚያስችላቸው ልዩ ቪዛ አላቸው። የእስራኤል ጠቅላይ ፍርድ ቤትም መንግሥት ለስደተኞቹ ልጆች ትምህርት በነጻ እንዲሰጥ ወስኗል። መመሪያው ግን ነጻ ትምህርት እንዲያገኙ እንጂ የጤናና ሌሎች ጥቅማ ጥቅሞችን አይጨምርም። ይህ በእንዲህ እንዳለ አሰሪዎች ለሠራተኞች ከሚከፍሉት ደሞዝ 20 ከመቶውን ቆርጦ በልዩ የባንክ ሂሳብ በማስቀመጥ ወደ ሀገራቸው ሲመለሱ እንዲሰጣቸው አንድ ለሠራተኞች መብት የቆመ ቡድን ይመክራል። ኖዋ ኮፍማን
They feel the burden of the deposit law. They're running out of air. There's no more saving. There's nothing.
የሚፈጠረው ጫና ይሰማቸዋል። ከምኗ ላይ ተቀንሶ ነው ተቀማጭ የሚኖራቸው? ምንም የለም።
ሌሎች ስደተኞች ደግሞ አሰሪዎቻቸው ከዚህ ቀደም ከደሞዛቸው እየቆረጡ የወሰዱት ገንዘብ የት እንደገባ የሚያውቁት ነገር እንደሌለ ያስረዳሉ። ተቆርጦ የት እንደተቀመጠም የሚያሳይ ምንም ማረጋገጫ የለም ይላሉ። ሎላ በትግርኛ ቋንቋ አስረድታለች።
I want my money back. It's my money that they took out of my salary every month.
ገንዘቤ እንዲመለስልኝ ፈልጋለሁ። በየወሩ ከሰራሁበት ደሞዝ ቆርጠው የወሰዱት ገንዘብ ስለሆነ የራሴ ነው። ከኔ የሰረቁት ብዙ ሺ ዶላር እንዲመለስልኝ እፈልጋለሁ።
ሎላ የሁኔታ ለልጇ ምን ትርጉም እንደሚሰጥ ማሰቡ እንኳን በጣም ከባድ መሆኑንም ተናግራለች።
I am a refugee and I don't want him to go through what I did.
እኔ ስደተኛ ነኝ። ልጄም እኔ ባለፍኩበት አስቸጋሪ መንገድ እንዲጓዝ አልፈልግም። መጠሪያ የሚሆነው ሀገር እንዲኖረውና ህልሙን እውን ማድረግ እንዲችል ፈልጋለሁ።
ሎላ አንድ ቀን ተሳክቶላት ወደ ኤርትራ መመለስ እንደምትፈልግ መቼ እንደው ግን እንደማታውቅም ጨምራ አስረድታለች።
ጠንቀቁ ነው ሙዚቃ ነው ማለት ይመስለኛል።
የሙዚቃ አረፍት ያስፈልጋል ይያለ ነበር ንጉሱ።
በጣም
ጀምሮታልም
ይጣይ ማጫውቶ ብላል።
ለሰው ላይ ሰው ማውደድ
አይገባም ምን ይቀጥላል በያስባል እና ድምጥ ለሰው ላይ ሰው ማውደድ የት ያለ ዜማው ነው?
ግፋ አይሆንም ወይ?
አዎ ጦር አይሆንም ወይ ብሏል። እውነትም ነው። ንጉሱ ከየት እንዳገኘው ብቻ ጎበዝ ነው። ደና አድርጎ ኩይድሮ ሙዚቃዎችን ሰበስብልና
ጥሩ ነው። ይሄን የሚያስፈልገን እኮ የድሮዎቹን አድማጭም የሚወደው ያንን ነው። ከምሽቱ 3 ሰዓት ከ35 ደቂቃ ላይ ደርሰናል። የሚቀጥለው የመጀመሪያው ፕሮግራም አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የወይዘሮ ማዓዛ አሸናፊ የከፍተኛ ፍርድ ቤት ፕሬዝደንት መሆን ተሞገሰ፣ የፈረንሳይ ፕሬዝደንት ማክሮን በኢትዮጵያ የተደረገውን ለውጥ አደነቁ፣ አፍሪካ የመስኖ ስራን ለማጎላበት 9 ቢሊዮን ዶላር ልታገኝ እንደምችል ተገለጸ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የዋሽንግተን ፖስት ጋዜጣ ድረገጽ ኢትዮጵያ ውስጥ በተጀመረው ሴቶችን ለከፍተኛ ስልጣን የመሾም እቅድ ጋር በተያያዘ የኢትዮጵያ ፓርላማ ለሴቶች መብት ሲታገሉ የቆዩትን ወይዘሮ ማዓዛ አሸናፊን የከፍተኛ ፍርድ ቤት ፕሬዝዳንት አድርጎ መሾሙ ዘግቧል። ማዓዛ አሸናፊ ካከናወናቸው ተግባሮች አንዱ የሆሊውድ ኮከብ የሆነችው አንጀሊና ጆሊ በሰራችው ሲኒማ መቅረቡን ዘገባው ጠቅሷል። ወይዘሮ ማዓዛ በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ሆነው አገልግሏል። ሕገ መንግሥት ለሚያርቅ ኮሚሽንም በአማካሪነት ሰርተዋል። የኢትዮጵያ የሴቶች ጠበቆች ማኅበር መስርተዋል። እናት ባንክ የተባለውን የመጀመሪያ ሴቶች ባንክን በመመስረት ተግባርም ረድተዋል።
ከሁሉም ዝና ያተረፈላቸው ግን በአንጀሊና ጆሊ የተሠራው ድፍረት ለሚለው ሲኔማ ምክንያት የሆነው ሽልማት ያስገኘው የሥራቸው ውጤት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቅሷል። የፊልሙ መሰረት ወይዘሮ ማዓዛ በዳኝነት የበየኑበት ጉዳይ ሲሆን ሴቶችን በግዴታ ጠልፎ በመውሰድ የግዴታ ጋብቻ ውስጥ እንዲገቡ የሚያደርገው ልምድ በኢትዮጵያ ሕገ ወጥ እንዲሆን ለመደንገግ ማስቻሉን ዘገባው አውስቷል። ከ22 ዓመታት በፊት የ14 ዓመት ዕድሜ የነበረችው አበራሽ በቀለ ሊያገባት በፈለገ ወንድ ተጠልፋ ተወሰደች። እሷ ታዲያ የጠለፋትን ሰው ተኩሳ በመግደሏ በግድያ ወንጀል ተከሰሰች።
ዳኛዋ ወይዘሮ ማዓዛ ታዲያ የተከሳሿ ክስ እንዲሰረዝ ከማድረግ አልፈው ወጣት ሴት ልጆችን የመጥለፉ ልምድ ውይይት እንዲካሄድበት አስቻሉ ይላል ዘገባው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአገሪቱን ፍርድ ቤት እንዲመሩ በመሰየም ለምክር ቤት ሲያቀርቧቸው በአገሪቱ የሚደረገውን ለውጥ እንዲሁም ፍትህና ዲሞክራሲ እንዲኖር የሚቀርበውን ጥያቄ የመተግበር ብቃት አላቸው ማለታቸውን የዋሽንግተን ፖስት ጋዜጣ ዘገባ ጠቅሷል። የጾታ እኩልነት በኢትዮጵያ ሕገ መንግሥት የሰፈረ ቢሆንም በተግባር የመዋል ስትራቴጂም ቢኖርም በተለይም በገጠር የሚኖሩት ሴቶች ባድሎና ለጾታ ተኮር በደል የተጋለጡ ናቸው። የትምህርት ዕድል ማግኘቱም በተለይም የሁለተኛ ደረጃ ትምህርት ተደራሽነት ላይ የወንዶች ያህሉን አይሆንም ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አውስቷል።
AFP በሚል አህጽሮት የሚታወቀው የፈረንሳይ የዜና አገልግሎት በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ሳምንት አውሮፓን በጎበኙበት ወቅት በሀገራቸው ላመጡት ለውጥ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን አሞግሷቸዋል። ጠቅላይ ሚኒስትሩ ከኤርትራ ጋር የሰላም ስምምነት በመፈረማቸው የኢኮኖሚ ለውጥ እንደሚያደርጉ በማስታወቃቸው ተቃዋሚዎች ወደ ሀገራቸው እንዲገቡ በማግባባታቸው በዓለም አቀፍ ደረጃ የተሞገሱ ቢሆንም 1.4 ሚሊዮን የሚሆኑ ዜጎችን ከመኖሪያቸው ያፈናቀለውና ደም ያፋሰሰው የዘር ግጭትን ለማቆም አልቻሉም ይላል AFP ላይ የወጣው ዘገባ።
በኢትዮጵያ ለውጥ በማምጣትና በአገሪቱ የሰፈነውን ውጥረት ለማርገብ በሚደረገው ጥረት የራሴንና የፈረንሳይን ድጋፍ አበረክታለሁ። ፈረንሳይ አገሮን ትወዳለች፣ እርስዎ እያደረጉት ያለውንም ለውጥንም ታደንቃለች ሲሉ ማክሮን ፓሪስ ላይ በተደረገ ጋዜጣዊ ጉባኤ መናገራቸውን ዘገባው ጠቅሷል። ዶክተር አብይ በበኩላቸው ኢትዮጵያ ውስጥ የተስፋፋውን ግጭት በመላ አገሪቱ በሚካሄደው የሰላም ግንባታ ጥረት በኩል መፍትሄ ያገኛል ማለታቸውን የኤኤፍፒ ዘገባ አክሏል። የዘር ግጭት የለውጥ አጀንዳውን አይቀለብስም፣ የኢኮኖሚው ለውጥ ብልጽግናን በማምጣት ግጭቱን በማቆም ተግባር ይረዳል ማለታቸውን ዘገባው አውስቷል። የፈረንሳይ ባለሥልጣኖች ከኢትዮጵያ ጋር ከትራንስፖርት ኢነርጂና ባህል ድረስ የሚሄድ የትብብር ስምምነት ፈርመዋል። የፈረንሳይ ባለሙያዎች ብሔራዊውን ቤተ መንግሥት ለጎብኚዎች ክፍት ለማድረግ ስለሚቻልበት መንገድ ለማማከር ማቀዳቸውን የፈረንሳይ ዜና አገልግሎት ገልጿል።
ሮይተርስ የዜና አገልግሎት በበኩሉ የአፍሪቃ መንግስታት የመስኖ ይዞታን እንዲያሻሽሉ የዓለም ባንክ ከአፍሪቃ ልማት ባንክና ከሌሎችም ድርጅቶች ጋር በመተባበር እስከ 9 ቢሊዮን ዶላር ለማቅረብ ቃል መግባቱን የዓለም ባንክ የእርሻ ውሃ ጠቢብ ስቲቨን ስኮንበርገር ገልጸዋል ይላል። ገንዘቡ ገና እየተሰባሰበ ቢሆንም ጠቀም ያለ ደረጃ ላይ በመድረሱ ብሩህ ተስፋ እንዳለ ስኮንበርገር ሳይገልጹ እንዳላለፉ ዘገባው አክሏል። የሚፈልገው ገንዘብ ከመጪው ዓመት አንስቶ ሊቀርብ እንደሚችል ዘገባው ገልጾ የአፍሪቃ መንግስታት የመስኖ ስራ ሊያካሂዱባቸው የሚችሉ ቦታዎችን ለይቶ ለማወቅና ምን ያህል የውሃ ሀብት እንዳለ ለመገንዘብ የሚያስችላቸው የካርታ ስራዎችን ማሻሻል ለመሳሰሉት ተግባሮች ሊረዳ እንደሚችል ለአፍሪቃ አረንጓዴ አብዮት ውህደት የምስራቅ አፍሪቃ ክፍል ኃላፊ ንሁ ሀቢቴ መግለጻቸውን ዘገባው ጠቅሷል።
እንዲህ አይነቱ የካርታ ማሻሻል ስራ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገሮች የተሰራበት መሆኑን ዘገባው ገልጿል። በዓለም ደረጃ በእርሻ ምርት ኢኮኖሚ ከሚመሩት ሀገሮች አፍሪካ በጣም አነስተኛ መስኖና ማዳበሪያ እንደምትጠቀምም ዘገባው አውስቷል። ነገር ግን አፍሪካ ውስጥ በኢሲያና በላቲን አሜሪካ አመርቂ ውጤት ያስገኘውን አይነት አረንጓዴ አብዮት ለማምጣት ሲታሰብ የውሃ መራቆትና የአየር ለውጥ ችግር ሊያስከትል እንደሚችል መዘንጋት እንደማያስፈልግ የሮክፌለር ተቋም ፕሬዚደንት ራጂቭ ሻህ ማስገንዘባቸውን ዘገባው ጠቅሷል። በህንድ የሆነውን እንደ ምሳሌ ያቀርባል። ህንድ ለአስርተ ዓመታት ያህል የአገሪቱን ምርት ከፍ ያደረገ የመስኖ ይዘት ስትጠቀም ከቆየች በኋላ በአንዳንድ አካባቢዎች ከከርሰ ምድር የሚገኘው የውሃ መጠን ቀንሶ በመስኖ የሚዳብር እርሻን በዘላቂነት ለመጠቀም በማይቻልበት ደረጃ ላይ መድረሱን ዘገባው አመልክቷል።
በጉዳዩ የተደረገ ጥናት እንደሚያሳየው በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች የመስኖዎችና የውሃ አቅርቦት ተፈላጊነት እየጨመረ በመሄዱ በአንዳንድ የአፍሪካ ሀገሮች ያሉት የውሃ ሀብት መጠኖች እየቀነሱ መሄዳቸው ተገልጿል። ለምሳሌ በኢትዮጵያ ያለውን ሁኔታ ብንመለከት አነስተኛ የእርሻ ይዞታ ያላቸው ገበሬዎች የከርሰ ምድር ውሃን ስለሚጠቀሙ ተቀራማች እንደሚበዛበት በጥናቱ የተሳተፉት በአዲስ አበባ ዩኒቨርሲቲ የውሃ ሀብት ይዘት ባለሙያ አቶ በኃይሉ ብርሃኑ ማስረዳታቸውን ዘገባው ጠቅሷል። ለዚህ እንደ መፍትሄ ሊሆን የሚችለው የውሃ ሀብት አጠቃቀምን ከሌሎች የዓለም አገሮች ቴክኖሎጂና ልምድ መማር ያስፈልጋል ሲሉ ለአፍሪቃ አረንጓዴ አብዮት ውህደት የምስራቅ አፍሪቃ ክፍል ኃላፊ ንሁ ሀቲቦ ማስገንዘባቸውን የዋሽንግተን ፖስት ጋዜጣ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች ፍሳዬ ነበረች ያቀረበችልን፣ እናመሰግናለን። ወደ ቀጣዩ ዝግጅት እናልፋለን። ባህልና ማህበረሰብ።
በመግቢያችን እንዳልነው በትናንቱ የባህልና ማህበረሰብ ፕሮግራም አስተዋውቀን ሳናቀርብ የቀረ ቅንብር ክፍል ሁለት ክፍል አንድ ነው። ተከታዩ ሳታየር ወይም ስላቅ ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎች ተከታታዮቹን ቀልብ ለመሳብና ተወዳጅነት ለማትረፍ ጭምር የታደለ ተከታታይ የቴሌቪዥን ድራማ ነው። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከትዕይንቱ ጸሐፊና ዲሬክተር በኃይሉ ዋሴ እንዲሁም ከመሪ ተዋናዩ ሚካኤል ታምሬ ጋር ቆይታ አድርጓል። አጠር ያለውን የቅንብሩን ቀዳሚ ክፍል ይዞ ቀርቧል።
ከዚች ሀገር ላይ ስኳር ይቀራል።
ያልቅበት በጣም ከቆንጆ ሬ ላይ እኮን ያቋረጡ
ስኳሩ አይደለም ፋብሪካው በሚጠፋበት ሀገር ስኳር ጥቅም ያለ
አንድ ማንኪያ እኮ ነው። እንትን ቃር አስቸገረኝ በጣም። ቃር
የቃርኛ በጀት አለ ነው ወይስ ኖ ስሞኪንግ እንደሚለው ኖ ድላይት ብዬ ስኳር ቃሉ አይለት?
ይቅርታ ጋሻ ያልቅበት አይደገምም።
የአንቺ ቅርታ ስኳርን ያስመልሳል። እንዴት ነው እዚህ ካፌ ውስጥ ይቅርታ የረከሰው? አሁን ዞር ስል እንደገና ልትቀኝ እየተዘጋጀሽ ላይ ላይ አሁን ይቅርታ ትኛለሽ። ይቅርታ እኮ ትልቅ ነገር ነው። ይቅርታ እኮ ትልቅ የማህበረሰቡ እሴት ነው። ይቅርታ እኮ ወይ እንደውም ታውቁት ይሄንን በኋላ ማረገው ንግግር ላይ አጽንኦ ሰጥቼ እናገራለሁ።
እሺ አይከበድ በቃ አስጨንቋል። እነዚ በቃ የፈጀው ነፍች ከደሞዜ ላይ አንድ ማንኪያ ስኳር ይቆረጥ። በቃ
አንድ ደግሞ ነው የእንጀራ ገመድሽ ነው ቆረጥ።
እሺ ደግማለሁ። አልደግሞም እንቦጣይ
በትዕይንቱ ከሚታዩት ምልልሶች ያንዱን ነው ያደመጣችሁት። ምን ልታዘዝ የጫዋታው ስም ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በስነ ጽሑፍ፣ በመድረክ አሊያም በስዕላዊ ሥራዎች በማኅበረሰብ ውስጥ እየታዩ ያሉ ማኅበራዊ ሕጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ ባጫጭር ትዕይንቶች ሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያግደውም። ዘዬው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አሊያም በተቋማት በአስተዳደርና በመንግስት ሲደረጉ የሚስተዋሉ አጓጉል ወይም ያልሆኑ ያላቸውን ጉዳዮች ይተቻል፣ ያጣጥላል። አሁን ከምን ልታዘዝ ካፌ ዘልቀናልና እንታደም።
ታስጠፊኝ እኔ ቆንጆ ዜማ ለመፍጠር ፍዳሽን ስታይ በኋላ ዋናው ነገር አምልጦሽ እድሜሽ እንዳያልፍ።
ምን ነው ደግሞ ዋናው ነገር?
ባል
ባል
ስሚማ፣ ግን ባል እንደ ማኪያቶ እንደ ሻይ እንደ ስፕሬስ በትዕዛዝ ቢቀርብ አሪፍ አይደል? ምሳሌ አዎ። ይቅርታ ዳኝ፣ አንድ ቆንጆ ባል ትሰራልኛለህ? ምን አይነት ይሆንልሽ? ድል የሆነ ቆንጅዬ ጤም ያለ ረዘም ያለ ከነጭ ብርጭቆ ጋር ላጥቁሮ ጫጫጫጫ እንዳታጠቁሮ ካልክበት እየ ትንሽ መለስ ያለ እሺ ድልዬ፣ ችግር የለም ይለልሽና ልክ እንደሚሰራው ሻይ አርጎ ውበቱን ንስንስ አርጎ ይኸው ድልዬ፣ አመሰግናለሁ ድልዬ፣ ባላገኘ ማለት አይደል።
ሚካኤል ታምሬ ከተዋናዮቹ አንዱ ነህ። በኃይሉ ዋሴ ዲሬክተርና ደራሲ፣ ምን ልታዘዝ እንዲያነጋግርም በተለየ ቅርበትም እንዲታይ በቂ ምክንያት ያለ ይመስለኛል። እንደ ተመልካች የማይነገሩ አንዳንዴም የማይደፍሩ የሚመስሉ ትልልቅ የፖለቲካ ጉዳዮችን ይልቁንም ደግሞ ዛሬ በአገሪቱ ውስጥ እየሆኑ ያሉትን በቀልዳ ቀልድ ለዛ እየሰራችሁ ያላችሁበት ሁኔታ ነው የብዙዎችን ቀልብ ለመሳብ የታደለው። ሰው ዘንድ የፈጠረውን ሁኔታ እንዴት ተጀመረ? እናንተም ይህን አልገፍታችሁ ለመሄድ የፈቀዳችሁበትን መንገድ በኃይሉ አንተ ጀምርልን፣ እንደ ደራሲና እንደ ዲሬክተር።
እሺ አሉላ፣ ከሚስታዘዝ በፊት ፊልሞች ሰራ ነበር እና ሀሳብ ማድረስ ሰው ጋር ደስ ይለኛል የተሰማኝን ነገር እና ምልታዘዝን መስራት ሳስብ አንደኛ ቴሌቪዥን መሆኑ በቴሌቪዥን ስራ መስራት ፈልግ ነበር፣ ምክንያቱም ተደራሹ በጣም ብዙ ነው። ሁለተኛ የካፌ በተፈጥሮ በጣም ብዙ ሀሳብ ማስገባትና ማስወጣት ትችላለህ እና ይህንን የካፌ ስራ መስራት ፈልግ ነበረ። ከዛ እድሉን አገኘ መስራት አጋጣሚ ሆኑ ፊልም ጨርሼ ነበር እና ከጓደኞች ጋር እያወራ መጽሐፍ ጀመርኩኝ። ይህ መስራቸር አሁን የምታየውን ቅርጽ ታሪክ መጽሐፍ ሲጀምር ወደ ስክሪፕት ገባን። ከደሞዝ ይባላል ጓደኛ አብሮኝ ከመጀመሪያ ጀምሮ በሀሳብም በጽሁፍም ሲረዳኝ የነበረ ጓደኛ ነው። የሲዝን ዋን ኮራ ይሳሌ ነው አብሮ የሚጽፎ ጽኖ እና እየጻፍን እንግዲህ ለሰው እናሳየው ዋልንና አክተሮችን ማግኘት ጀመርን። ይህ ናገኘ ነው ከዛ ያቺ በትንሽ የተጀመረች ነገር ቀስ እያለች እያደገች እያደገች መጣች። ካፌውን የምናርገው ተባለ። ካፌ ቢገነባ ቢሰራ ይሻላል አለን እና አሁን የምታየው ካፌ አንድ መጋዘን ውስጥ የተሰራ ካፌ ነው። ስቱዲዮ ገነባል ማለት ነው ለካፌ። እንደዛ እንደዛ እያለን ነው እንግዲህ የተጀመረው።
አሁን የተመለከትኩት 17ኛ የሚል ክፍል ነው። ከዚያ በኋላ የተሰሩ ይኖሩ ይሆን ያላየኋቸው ወይስ እሱ የመጨረሻው ነው?
17ኛ ነው የመጨረሻው። 18 የመጪው ሆድ ነው።
ግሩም ኬል፣ ያንተስ አጋጣሚዎች ምን ይመስላሉ? ምን ልታዘዝን ለመጻፍና ለማዘጋጀት በኃይሉ ሲነሳ እንዴት ነበር የተቀበልከው? ጠንከር ያሉ የፖለቲካ ጉዳዮች ያሳቁ እየኮረኮሩ የሚቀርቡበት ነው። በተከፈተ ልብ ይቻላል ብለህ ተነሳ? ሁኔታዎች ይፈቅዳሉ አልክ?
ልክ ነው። የመጀመሪያ ስራ ልብ የተከፈተው በምን አይነት መልኩ መሄድ እንችላለን፣ ሊሄድበት የፈለገውን አቅጣጫ የሰማው ቀን ነው። እኛ እንደ ባለሙያ እንደ ወጣት እዚህ ሀገር በሚከሰቱ ነገሮች ቲፎዞ መሆን አንችልም። ደጋፊ አይደለንም የምንሆነው። የእኛ ጉዳይ ነው፣ የኔ ባለቤትነት ጉዳይ ነው። እገሌን አስቀጥታለሁ፣ እገሌን አስቀይማለሁ የሚለው ስሜት ሳይኖር የምናየው የኔ ሀገር ካፌው ሀገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚመስለኝ ነገር መናገር መቻል የሚለውን ይህንን ቅድም እንዳልኩ ሁለቱም ሶስቱም ክትል ታይቶ መቆም ከሆነ የሚቆም ዋጋ የምንከፍልበት ጉዳይ ከሆነ ዋጋ የምንፈልበት ግድ የለም የሚለው ይሄኛው ጽናት ነው። በጣም የገፋኝ ወደዚህ ወደ ስራው የገፋኝ ከምንም ነገር በላይ እዛ ላይ ደግሞ ግን እንዳለ በኃይሉ ድምንዶ ሲነግር እንደነበረው ስራዎቹን ከሰራ በኋላ ከተጻፈ በኋላ ስክሪፕቶችን ከሆነ ቁጭ ብለን እንወያይባቸዋለን። እዚህ ጉዳይ ላይ በዚኛው ጉዳይ ላይ ባላንስ አይደለም፣ በዚኛው ጉዳይ ላይ ልክ ለምሳሌ እናንተ ጣቢያችሁ እንደምታደርጉት ሁሉን ነገር በተቻለ መጠን የተመጣጠነ ከሁሉም ወገን የሆነች መረጃዎችን ከሁሉም ወገን ለመጥቀት ትሞክራላችሁና በዛ የባላንስ መጠን በዛ የማመጣጠን መጠን ነገሮችን በሚያስያዋዛ መልኩ ማቅረብ አንችልም ወይ የኪነ ጥበባዊ ለበፈተን ማቅረብ አንችልም ወይ የሚለውን ቻሌንጅ ትልቁ የወደድኩት ነገር እና አብሬ ሊቀጥል የፈለኩበት ትልቁን እሱ ነው። በዚህ አሁን በደረስንበት ደረጃ በዚህ ፍጥነት ይሆናል የሚል እውነት ለመናገር ማናችንም ያ ስሜት አልነበረም። እንደ ሙከራ የጀመርነው የነበረው ግን ቅድሟት እንዳለ ያው በቅልብ ስለጀመርን 16ኛውን ከዓለም ዜጋ ሁሉ መስራት ቻለን ማለት ነው።
ግሩም ነው። በኃይሉ ምንድን ነው ሀሳባችሁ? አሁን 17ኛው ክፍል ላይ ነው ያላችሁት። ሁኔታዎችም የበኩላቸውን ቅርጽ ይሰጡ ሊሆን ይችላል። በተግባር በተጨባጭ በሀገር ውስጥ የሚታዩ ሀገራዊ ጉዳዮችንም ነው እና በለዛ የምታቀርቡት ምንድን ነው የምታስቡት? ቀጣዮቹ ምዕራፎች ምን ይመስላሉ?
ስራውን ስንጀምረው አመት ከሶስት ወሩ ነው እንግዲህ። አሁን ስንጀምር ምንድን ነው በሀሳብ ነጻነት የታፈኑ ሀሳቦች በጣም ሲቆዩ ሌላ ነገር ሆኖ ራሳቸውን ይገዛሉ እና ሀሳብ መገለጽ አለበት። አሁን ያለ የዓለም ቅርጽም ሀገራችን ቅርጽም የመታፈን ጊዜ አይደለም። በግልጽ ሀሳቦችን ማውራት አለብን። ሪስፖንስብል ሆነ ኃላፊነት ተሰምቶን መጠቆም አለብን። የምንጠቁማቸውን በአቆማችን ማለት ነው። ስለዚህ እስካሁን ከማህበረሰቡ ውስጥ ፖለቲካው ትልቅ ቦታ ስላለው ፖለቲክሱ ላይ ያመዘነ የሚመስሉ ጉዳዮች አንስተናል። ኦፍኮርስ ማህበረሰባዊ ጉዳዮችንም አንስተናል። ስለዚህ ወደፊትም በኃላፊነት ማህበረሰባዊ ጉዳዮች እናነሳለን። መንቀስ ያለብንን ነገር እነቅሳለን። ጥቆማ እንሰጣለን። እንደዚህ እያለን እንቀጥላለን
የምናስባለን። ተጋባዥ ተዋናዮች የሚኖሯችኋል? እኔ ባየኋቸው ያወቅኳቸውን ብቻ እንዳልገድበው ከዋነኞቹ ፊት ለፊት አቶ ያልቅበት አሉ። እዛ ቦታ ማውቃቸው እስኪመስሉኝ ድረስ ነው። ሚካኤል ግሩም አድርገ ተጫውተኸዋል።
አመሰግናለሁ በጣም አሉላ።
መስፍን ኃይለ ኢየሱስ፣ ዘቢባ ግርማ፣ መስከረም አበራ፣ ሰለሞን ተስፋዬ ና ሰለሞን ሙሄን ያየሁት። ሌሎች ተዋናዮች አሉ ወጣ ገባ የሚሉ ከሁኔታዎች ጋር የምትጨምሩ የምትቀንሷቸው?
አዎ ይመጣሉ። የሚመጡ ተዋናዮች አሉ። ልክ እንደ ሁኔታው ይመጣሉ ይሄዳሉ። እስካሁን ያሉን ካራክተሮች ነው የተጠቀምን ያለ ነው። አለም ዩኒት እንግዲህ አሁን አመጣ ደግማ ሄዶች ና
ልክ እንግዳ
ያከፋፈቱ ከባድ ነው ለሌሎቹ እንግዲህ እንደሚቀጥሉ እንጃ።
ሚካኤል የመጨረሻውን ጥያቄ ላንተ ላድርግ። በሌሎች ስራዎቻችሁ ቀደም ብዬ እንደጠቆምኩት ስራዎቻችሁን የማየት እድል ስላልነበረኝ ነው የመጀመሪያችሁ እንዳልሆነ አውቅ ያለው። በኃይሉ በሲኒማ ስራዎችም ላይ ተሳተፍ እንደሆነ ገልጸህልኛል። በዚህ ሰዓት ዝግጅታችን ለሚከታተሉ አድማጮች እናስታውሳቸው። ሚካኤል በምን በየትኞቹ ስራዎች ላይ ከዚህ ቀደም ተሳትፈሃል? ወጥ ሲኒማ ይሁኑ የመድረክ ዝግጅቶች ይሁኑ የሰራሃቸውን ንገረን።
አንድ ወደ 30-40 የሚጠጉ ሲኒማ ስራዎች ላይ ተሳትፍ ያለሁኝ፣ አንድ 6 የሚሆኑ የመድረክ ቲያትሮች ላይ ተሳትፍ ያለሁኝ። በአሁኑ ወቅት ደግሞ ከዛው ከእናት ጋ የመጠጡ ተክሌ ደስታ እሱ የሚያዘጋጀው አንድ ቲያትር አለ፣ መንታ መንገድን። እዚያ ላይ አሁንም የመድረክ ስራ ነው፣ እሱን እየሰራው ነው ያለሁ። ከዛ ውጪ የቴሌቪዥን ድራማዎች ከግድራን አንዲ አንድ 6 የቆየ ድራማ አሁን ባለፈው ሳምንት ነው እሱ የሚያለቀው። ዛሬ ተሳትፍ ያሉ የሬዲዮ ድራማዎች ነው ላይ እንግሊዝ ከተሳትፍ
በርካታ እንደመሆናቸው ለመዘርዘር እንደማይመች ገምታለሁ። የኔ ቢጤውን ራቅ ያለውን ደግሞ እንዲህ ያሉ ግሩም ስራዎቻችሁ ፈልገን እንድንከታተል ያደርጋሉ። እንደው በዋናነት የሚጠቀሱ በገጸ ባህሪም ጎልቶ የወጡ ካሉ አንድ ሁለቱን ጠቃቅስልን እስኪ።
ያለህ የሚል ቲያትር ነበር፣ ከአዜ ቦርክ ጋር የሰራ ነው። ከሽመልስ አበራ ጋር የተወነበት ነው። ከዛ ውጪ የቴሌቪዥን ድራማው ዳና ወደ 6 አካባቢ ነው የሄደው፣ ባለፈው ሳምንት ነው ውድ ያለ ነው። እነሱ ብዙዎች ሰዎች የሚያስታውሷቸው ይመስለኛል። ለምና
ግሮም አመሰግናለሁ። ሚካኤል፣ የመጨረሻው እድል ያንተ ነው ብዬ ነበር። በኃይሉ ዋና ዋና ስራዎች ይህን ብታስተዋውቀን።
እሺ፣ 6 ፊልሞች ይጠፍ ያለው ያ ልጅ፣ በልደቴ ቀን፣ አይራቅ፣ ሰኔ 30፣ ኢትዮጵያና በእናት መንገድ የሚሉ ፊልሞችን ይጠፍ ያለው። ከእነዚህ 4 አዘጋጅቻለሁ።
ወጣቶች ብለን ብናስተዋውቅም ስራዎቻችሁ ዳጎስ ያልመሆናቸውን የማየት እድል ባይገጥመኝም መገመት እችላለሁ። እንግዲህ ለእኔ የቤት ስራ ሰጥታችሁኛል። ተጨማሪ ስራዎቻችሁን እከታተላለሁ። በኃይሉ ዋሴ ዋጄ ቆልምጫ የቅጽል ስምን ሳልሰናበት ሙሉ ስም ነው ማየው። በኃይሉ ዋሴ ዋጄ የምን ልታዘዝ ደራሲና ዲሬክተር ሚካኤል ታምሬ ከተዋናዮቹ አንዱ። ምን ልታዘዝ የምትታዘዙ ከሆነ እንመጣለን ካፌያችሁ። እግዚአብሔር ይስጥልኝ። ለአሁኑ አድማጮች፣ ከምን ልታዘዝ ትዕይንት ጸሐፊና ዲሬክተር በኃይል ዋሴና ከመሪ ተዋናዩ ሚካኤል ታምሬ ጋር የጀመርነው ወግ አላበቃም። ተከታዩን ከረጅም ዓመታት የስደት ሕይወት በኋላ ባለፈው ወር ወደ ኢትዮጵያ በተጓዘችበት ወቅት በ17ኛው ክፍል ዝግጅታቸው ከተጫወተችው ሁለገቧ የምድርክ ሰው ዓለም ፀሐይ ወዳጆ ጋር በእሁዱ የራዲዮ መጽሔት ይመለሳሉ። ጠብቋቸው። ለአሁኑ ግን በኃይሉንና ሚካኤልን ላመስግንና ከትዕይንቶቻቸው በአንዱ ልሰናበት።
የካፌውን ታሪክ ያጠፋችሁትን ያህል ነው የሚሰማኝ።
ኧረ እኔ ምንም አውቀው ነገር የለም። ለካፌ መታሰቢያ የሚመጣ እንደጻፈው። አዎ
ጋሻ አልቀበት ቤቱን ሙሉ ቀለም ቀብተውታል። ይሄኔ ስሙን ቀብተውት ነው።
ማነው ይሄ?
አልቀበት።
አይ አልቀበት ማን ነው እንዴ? ምን ሆነ ነው እኛን ሳታማክር ቀለም የቀባው? አሁን አሜሪካ ነው ቆሙበት
ማረ ለኔ ሩቅ ነው አሜሪካ።
አሜሪካ ሩቅ ነው ወይ?
አዎ የ30 ዓመት ታሪክ እኮ ነው ዝም ብለ ቀለም ቀብተ በንዝላልነት ያጠፋው።
እና 30 ዓመት ሙሉ ካፌው ቀለም አይቀባ?
ታሪክ እኮ ነው። ታሪክ ቀለም ይቀባል?
ጋሽ ያልቅበት እኮ የሰነበተ ነገር አይወዱም ጭራሽ።
እንደው ምን ይሆኛ ነው አልበ ቀለም ያለው ሌላ አስተዳዳሪ ቢሆን ድሙል ነበር የሚያፈርሰው።
እውነት ጋሽ ያልቅበት የኔንም እድል አብረው ነው የቀቡት። አሁን ይሄ ግጥም ቢኖር ነው
1 ሚሊዮን ዲያስፖራ አለና 1 ሚሊዮን ታሪክ ይዘን እንቀመጣለን እንዴ?
እሱ ብቻ አይደለም። ሙዚቃ ፊውስ ትልቅ ትልቅ ነበር የሚመጣው።
ደግሞ እነሱን ምን አደረጋችኋቸው?
ምን አውቃለሁ ጋሽ ያልቅበት አንድ ላይ ቀብቷቸው ይሆናል። ትልቅ ሰው እኮ አይወድም እሳቸው ጭራሽ።
ትልቅ ሰው አይወድም ግጥም አይወድም። ምንድን ነው የሚወድም?
ምንም
እባክሽን አረፍ። ምን ልታዘዝ? በእኔ ግብዣ አንቺ መጨረሻ አካፊ
ለምንድን ትቀብሽኝ?
አሜሪካ መሄድ ስለምፈልግ አይደለም። በቃ ዲያስፖራ ሳይ ደስ ስለሚለኝ ነው።
የግጥሜ መፋቅ ግን አላሳዘነሽ?
በጣም አሳዝኖኛል እንጂ ግጥምሽን ግድግዳውን ፍቀንም ቢሆን እናውጣዋል። እንደው መሬት ይባኮታል። ይኸው በነካጆት እንደው ደግሞ የጻፉት እውነት እውነት ሳላስፈቅዶታል።
ዛሬ የተጻፈ ግጥም እንደ ትናንት ነው የሚጥም መስሎሽ ነው? ይሄ ማን ነው? አልቅበት
ኮልኩ ለምን ስም እንደሚጠፋኝ አልቅም እንጂ እንደማልቅበት አስታውቃለሁ።
ስማ ይሄ ግርግዳ ተፍቆ ግጥሙ መገኘት አለበት።
አረ ዲያስፖራ በመጣ ቁጥር ይሄ ግርግዳ ተፍቆ ካፌው ፍረስ።
ምን አለበት ለዲያስፖራ ምንስ ቢፋክት
ደግሞ እኮ አሻራችንን በሙሉ በሆነ ባልሆኑ ባገኛችሁት ቀለም እየቀባችሁት ይሄን ቤት ታሪክ አልባ ልታደርጉት ነው። ነግሬሃለሁ፣ ቀለሙ ተፍቆ ግጥሙ መገኘት አለበት። አለበለዚያ ዋ
እንግዲህ ዲያስፖራ ትጥቅ አልፈቱም።
ጥሩ የሬዲዮ መጋዚን ማስታወቂያ ነው። እሁድ አድማጮች ይጠብቃሉ ብዬ አስባለሁ።
ምን ልታዘዝ
የሚታይ ነው
ሳታየር። እናመሰግናለን አሉ ለአንድ ላስተዋወቅን እንግዶቹንም። ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና። ታሪካዊው የአባጅፋር ቤተ መንግስት ከእርጅና ብዛት በመጎዳቱ እድሳት እንደሚያስፈልገው በተደጋጋሚ ጥሪ ሲቀርብ እንደቆየ ይታወሳል። ዩናይትድ ስቴትስ ከኦሮሚያ ብሔራዊ ክልላዊ መንግስትና ከባህልና ቱሪዝም ሚኒስቴር ጋር በመተባበር እድሳቱን ለማካሄድ በተደረገ ስምምነት ፕሮጀክቱ ዛሬ በኢትዮጵያ የዩናይትድ ስቴትስ አምባሳደር በተገኙበት በይፋ ተጀምሯል። እስራኤል ጥገኝነት ፈላጊ አፍሪካውያንን አስገድዶ ከሀገር የማስወጣት ፖሊሲዋን መቀየሯ ተገልጿል። ዳሩ ግን ከ40 ሺህ በላይ ስደተኞች ጥገኝነት ጠይቀው እንዳልተፈቀደላቸው ነው የተገለጸው።
ቱርክ ኢስታንቡል ሳውዲ አረቢያ ቆንስላ ውስጥ የተገደለውን ጋዜጠኛ ጃማል ካሾጂን አስከሬኑን በቀላሉ ለማስወገድ ይመቻቸው ዘንድ ቆራርጠው ወደ ፈሳሽነት ቀይረውታል ሲሉ አንድ የቱርክ ፕሬዝደንት አማካሪና የሟቹ ጋዜጠኛ ጓደኛ መናገራቸውን ሀሪየት ጋዜጣ የቱርክ ጋዜጣ ዘግቧል።
የተከበራችሁ አድማጮች ለምሽቱ ያዘናጀነው ፕሮግራም እዚህ ላይ ተጠናቋል። ፕሮግራሙን የመራልን ንጉሱ ታምሬ ነበረ።
በተቀሩት ባልደረቦቻችንም ስም የምንሰናበታችሁ ቆንጂት ታዬና
አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።